ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ጀመረ። በኢትዮጵያ ሰዎችን አስገድዶ የመሰወር ሁኔታ አሳሳቢ ሆኖ መቀጠሉን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ።
አሁን ደግሞ ከቅዳሜ ጀምሮ እስካሁን አጣጥረ ስልኩ ከፈለ ምክንያት ደረሰው ድረስ በቃ በተለያየ ስልክ ስንደውል ያው ቤተሰቦቹ ግን ትንሽ የመከራ ጥቅጥቅ ጥቅጥቅ ትንሽ ያነሱ ደግሞ አሁንም ተስፋ አልቆረጣቸውም ይልና
ቤተሰብ በተለይ ለከፍተኛ ስነ ልቦና ጫና ይጋለጣል። በተለይ ልጆች አልባቸው ሲሆኑ በጣም ከፍተኛ የሆነ የቤተሰብ ቀውስ ይፈጠራል ማለት ነው።
በቅድሚያ የሰማችሁት እስካሁን ያሉበት ከማይታወቁ ግለሰቦች መካከል የአንዱ ባለቤት የሰጡትን አስተያየት ነው። ለጥቆ ደግሞ የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዲሬክተር ሰላማዊት ግርማይን አስተያየት ነው የሰማችሁት። ሙሉ ዘገባው በአብይ ርዕስ ይቀርባል። በተጨማሪም ሌሎች የአገር ውስጥና የውጭ አገር ዘገባዎችን ይዘን ቀርበናል። ረቡዕ ጥቅምት 13 2017 ዓ.ም ክብራትና ክብራን እንደምን አመሻችሁ። ሳስተናግዳችሁ የማመሸው እንግዶል ነኝ። ለዓለም ዜናው ደረጀ ደስታ በስቱዲዮ ይገኛል። ስርጭቱን ከስቱዲዮ የሚቆጣጠርልን ንጉሱ ታምሬ ነው። የምሽቱ ዋና አዘጋጅ ጽዮን ግርማ። እስከ ምሽቱ 4 ሰዓት ድረስ አብራችሁ እንድትቆዩ ጋብዛለሁ። አሁን በቅድሚያ ወደ ዓለም ዜናው።
በድጋሚ እንደምን አመሻችሁ አድማጮች። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የሶማሊያ መንግስት በሚቀጥለው አመት መጀመሪያ ላይ በሶማሊያ ስራ እንዲጀመር ለታቀደው የአፍሪካ ህብረት የማረጋጋት ተልዕኮ ወይም አውሶም ወታደር የሚያዋጡ አገሮችን እንደሚመርጥ አረጋገጠ። የሶማሊያ ውጭ ጉዳይ ሚኒስትር ዛሬ ረቡዕ ባወጣው መግለጫ ሶማሊያ የተልዕኮውን አቅጣጫ ትኩረቱን በግልጽ ሉዓላዊነት ላይ ባደረገ መንገድ ትመራለች ብሏል። ከሶማሊያ ሰሜናዊ ክልል ጋር የተደረገውን ስምምነት ጨምሮ የኢትዮጵያ የቅርብ ጊዜ የተናጠል እርምጃዎችን ሉዓላዊነታችንን የሚጥስና ለሰላም ማስከበር አስፈልጊ የሆነውን አመኔታ የሚሸረሽር ነው ሲል መግለጫው ገልጿል። መግለጫው የወጣው ፕሬዝዳንት ሐሰን ሼህ ማህሙድ ሶማሊያ ውስጥ ጦር ባላቸው አራት ሀገራት ማለትም ኬንያ፣ ኡጋንዳ፣ ብሩንዲ እና ጅቡቲ ያደረጉትን ጉብኝት ካጠናቀቁ በኋላ ነው። ማህሙድ በሶማሊያ ውስጥ በሺዎች የሚቆጠሩ ወታደሮች ቢኖራትም ኢትዮጵያን አልጎበኙም። የኢትዮጵያ የውጭ ጉዳይ ሚኒስትር አስተያየቱን እንዲሰጥ ከቪኦኤ ለቀረበለት ጥያቄ ወዲያውኑ ምላሽ አልሰጠም። ኢትዮጵያ በተልዕኮ የሚሰማራው ጦር ወይም አውሶም አካል ሆና ለመሳተፍ ፈቃደኛ መሆኗን አመላክታለች። የኢትዮጵያ አዲሱን ተልዕኮ የማዘጋጀት ኃላፊነት የተጣለባቸው አካላት የቀጠናውን አገራትና ሰራዊት ያዋጡ አገራትን ተገቢ ስጋት ከግምት ማስገባት አለባቸው በማለት አሳስባለች። ሽግግሩ የተዘጋጀ ባለበት በዚህ ወቅት ክልሉ ወደማይታወቅ አደጋ እየገባ ነው ስትልም ኢትዮጵያ ያላትን ስጋት ገልጻለች። ኢትዮጵያ የጥላቻ መግለጫዎችና የኢትዮጵያ መከላከያ ሰራዊት የከፈለው መስዋዕትነት ችላ መባሉን በዝምታ እንድታልፈው እየተጠበቀ ነው ስትልም ኢትዮጵያ በመግለጫዋ አክላለች። የሩሲያ ፕሬዚደንት ቭላድሚር ፑቲን የቻይናው ሺ ጂፒንግ፣ የህንዱ ናሬንድራ ሞዲ እና ሌሎች የዓለም መሪዎችን በብሪክስ የታዳጊ ሀገራት ኢኮኖሚ ጉባኤ ላይ እያስተናገዱ ነው። 36 ሀገራት ተካፋይ በሆኑበት በካዛን ከተማ ለሶስት ቀናት የሚካሄደው ስብሰባ ሩሲያ በዩክሬን ባደረገችው ወረራ ምክንያት እንድትነጠል በአሜሪካ የሚመራው ጥረት አለመሳካቱን ያሳያል ሲል አሶሲየትድ ፕሬስ ዘግቧል። ሩሲያ በከፊል የምዕራባውያንን ተጽዕኖ ለመቋቋም የምትጥርበትን ስብሰባ ክሬምሊን በሩሲያ የተካሄደው ትልቁ የውጭ ጉዳይ ፖሊሲ ጉባኤ ነው ብሎታል። መጀመሪያ ላይ ብራዚልን፣ ሩሲያን፣ ህንድን፣ ቻይናንና ደቡብ አፍሪካን ያቀፈው የብሪክስ ጥምረት አሁን ተስፋፍቶ ኢራንን፣ ግብጽን፣ ኢትዮጵያን፣ የተባበሩት አረብ ኤምሬትስንና ሳውዲ አረቢያን አቅፏል። ቱርክ፣ አዘርባጃንና ማሌዥያ አባል ለመሆን በይፋ ሲያመለክቱ ሌሎችም ብሪክስን ለመቀላቀል ፍላጎት አሳይተዋል። ፑቲን ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጋር እንደሚገናኙ ይጠበቃል። ጉተሬሽ የዩክሬን ጦርነት ከጀመረበት ጊዜ አንስቶ ይህ በሩሲያ ያደረጉት የመጀመሪያው ጉብኝታቸው ነው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እስራኤል የሐማሱን መሪ ያህያ ሲንዋርን መግደሏን አሁንም ጋዛ ውስጥ በታጣቂው ቡድን እጅ ያሉትን ቀሪዎቹን ታጋቾች የሚያስለቅቅ ስምምነት ላይ ለመድረስ እውነተኛ ዕድል ማምጣቱን ተናገሩ። ብሊንከን ይህን የተናገሩት ዛሬ ረቡዕ ከቴል አቪቭ ወደ ሳውዲ አረቢያ ከመብረራቸው በፊት ለጋዜጠኞች በሰጡት መግለጫ ነው። ጦርነቱ ሐማስን ከጋዛ በሚያስወጣና የእስራኤል ወታደሮችም እዚያው እንዳይቆዩ በሚያደርግ መንገድ መጠናቀቅ እንዳለበት ብሊንከን አሳስበዋል። ከጦርነቱ በኋላ ለጋዛ የሚኖረው ቅድ አስተዳደር፣ ደህንነት፣ መልሶ ግንባታ እንዲሁም ዓለም አቀፍ ማህበረሰብ ፍልስጤማውያንን ለመርዳት ማድረግ የሚችለውን ጨምሮ በሚቀጥሉት ቀናት ከአረብ አገሮች ጋር የሚወያዩበት ርዕስ እንደሚሆን ብሊንከን ተናግረዋል። ብሊንከን ነገ ሐሙስ ወደ ካታር ይሄዱና አርብ በለንደን ከአረብ አገራት አቻዎቻቸው ጋር እንደሚገናኙ የአሜሪካ የውጭ ጉዳይ ሚኒስትር አስታውቋል። መከላከያ ሚኒስትሩ የሰሜን ኮሪያ ወታደሮች ሩሲያ ውስጥ መኖራቸውን የሚያሳይ ማስረጃ አለ አሉ። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን የሰሜን ኮሪያ ወታደሮች ሩሲያ ውስጥ መኖራቸውን የሚያሳይ ማስረጃ አለ ሲሉ ተናገሩ። ሚኒስትሩ ዛሬ ረቡዕ ለጋዜጠኞች እንደተናገሩት ቀሪው ነገር እዚያ ምን እንደሚሰሩ ማየቱ ነው ብለዋል። የኦስተን አስተያየት ተሰማው የዩክሬን ፕሬዝዳንት ቮሎዲሚር ዜለንስኪ ሁለት የሰሜን ኮሪያ ወታደራዊ ክፍሎች ሩሲያ ውስጥ ለዩክሬን ጦርነት ሊውል የሚችል ስልጠና እየወሰዱ መሆኑን መንግስታቸው መረጃ እንዳለው ከተናገሩ አንድ ቀን በኋላ ነው። ኦስተን በሩሲያና በሰሜን ኮሪያ መካከል ያለውን የተጠናከረ ግንኙነት በመጥቀስ ሰሜን ኮሪያ ለሩሲያ የጦር መሳሪያ እንደሰጠች ጠቁመዋል። ዘለንስኪ ሰሜን ኮሪያ በአውሮፓ ጦርነት ውስጥ ጣልቃ ከገባች በዚህ አገዛዝ ላይ ያለው ጫና በእርግጠኝነት በቂ አይደለም በማለት ዩክሬን ከዓለም ጠንካራና ተጨባጭ ምላሽ እንደምትጠብቅ ተናግረዋል። በመጨረሻም ቀጣዩዋ የአውሮፓ ህብረት የውጭ ጉዳይ ኃላፊ ስለ ሩሲያና ቻይና አስጠነቀቁ። ቀጣዩዋ የአውሮፓ ህብረት የውጭ ፖሊሲ ኃላፊ ካጃ ካላስ ሩሲያና በከፊልም ቻይና የአህጉሪቱን ነጻ ማህበረሰቦች መጠቀሚያ ማድረጋቸውን በመግለጽ ደህንነትን ማጠናከር ቀዳሚ ተግባር መሆን እንደሚገባውና መዘጋጀት እንደሚያስፈልግ የአውሮፓን ምክር ቤት አባላት አስጠንቅቀዋል። የቀድሞው የኢስቶኒያው ጠቅላይ ሚኒስትር ካላስ ትላንት ማክሰኞ በታተመውና ለአውሮፓ ፓርላማ አባላት በሰጡት የጽሑፍ ምላሽ የአውሮፓ የደህንነት ሩሲያን የተስፋፊነት ህልም መቼም የሚሞት አይደለም ብለዋል። ባለፈው ሰኔ በአውሮፓ መሪዎች የህብረቱ አዲስ የውጭ ጉዳይ ከፍተኛ ሆነው እንዲያገለግሉ የተሰየሙት ካላስ የወቅቱን የህብረቱን የውጭ ጉዳይ ኃላፊ ጆሴፍ ቦሬልን ይተካሉ። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን እንግዶ ወልዴ ይጠብቃቸዋል። The Voice of America.
ደረጀ ደስታን ለዓለም ዘገባዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸው እንግዲህ እኔ ነኝ። ከስቱዲዮ ስርጭቱን የሚቆጣጠርልን ንጉሱ ታምሬ ነው። የዌብና ማህበራዊ ድረገጽ አስተናጋጃችን አበባየው ገበያው፣ የምሽቱ ዋና አዘጋጅ ጽዮን ግርማ። የምሽቱ አብይ ርዕስ ዘገባችን እስከሚደርሰን ከወደ ኬንያ ወዳገኘ ነው ዘገባ እንሄዳለን። በኬንያ በሀገሪቱ የህግ መወሰኛ ምክር ቤት በተለያዩ ወንጀሎች ጥፋተኛ የተባሉት ምክትል ፕሬዚዳንት ሪጋቲ ጋቻጉዋ የደህንነት ጠባቂዎቻቸው በመነሳታቸው ለራሳቸውም ሆነ ለቤተሰባቸው ህይወት እንደሚሰጉ አስታውቀዋል። ችግር የሚደርሰባቸው ከሆነም ፕሬዚደንት ዊሊያም ሩቶ ተጠያቂ እንደሚሆኑ ተናግረዋል። ጁማ መጃንጋ ከናይሮቢ የላከው ዘገባ ነው፣ እንደሚከተለው ተሰናድተዋል።
ሕክምና ይከታተሉበት ከነበረና ከናይሮቢ ወጣ ብሎ ከሚገኝ ሆስፒታል ደጃፍ ላይ በባለቤታቸውና በልጆቻቸው ታጅበው በሰጡት ጋዜጣዊ መግለጫ በሀገሪቱ የሕግ መወሰኛ ምክር ቤት በተለያዩ ወንጀሎች ጥፋተኛ የተባሉት ምክትል ፕሬዚደንት ሪጋቲ ጋቻጉዋ የደህንነት ጠባቂ ቡድናቸው እንደተነሳ አስታውቀዋል።
I want the people of Kenya to know that as I go home today I have no security and it's good that they know.
ዛሬ ወደ ቤቴ ሲሄድ የደህንነት ጥበቃ እንደሌለኝ የኬንያ ህዝብ እንዲያውቅ ፈልጋለሁ። በኔም ሆነ በቤተሰቤ ላይ አንድ ነገር ቢደርስ ፕሬዝዳንት ዊሊያም ሩቶ ተጠያቂ ናቸው።
የኬንያ ፖሊስ ቃል አቀባይ ለቪኦኤ እንዳስታወቁት የጋቻጉዋ ጥበቃ ኃይል ተነስተዋል መባሉን ፖሊስ በመመርመር ላይ ነው። ጋቻጓ ለመርማሪዎችም ቃላቸውን እንዲሰጡ እንደተጋበዙም ቃል አቀባዩ ተናግረዋል። ጋቻጓ ከስልጣናቸው ለመነሳታቸው ፕሬዚዳንት ዊሊያም ሩቶን ተጠያቂ አድርገዋል።
I'm shocked by how vicious a man I helped to be president. A man that I believed in.
President እንዲሆን የረዳሁት እርሱም በመደገፌም ችግር የደረሰብኝ የምተማመንበት ሰው እንዴት እንዲህ በኔ ላይ ጨካኝ ይሆናል?
በምክትል ፕሬዝዳንቱ ላይ ቀርበውን ክስና የጥፋተኝነት ውሳኔ በተመለከተ ዊሊያም ሩቶ እስካሁን አስተያየት አልሰጡም። ጋቻጓ ከፍርድ ቤት ባገኙት የሕግ ትዕዛዝ መሰረት የሕግ መወሰኛ ምክር ቤቱ ውሳኔ እስከ ነገ ሐሙስ ድረስ ተፈጻሚ አይሆንም። የሕግ መንግስት ጉዳዮች ባለሙያው ቻርለስ ካንጃማ እንደሚሉት በፍርድ ቤቱ ትዕዛዝ መሰረት ጋቻጓ አሁንም የሀገሪቱ ምክትል ፕሬዝዳንት ናቸው።
My conclusion is that because the conservatory order has stopped all those things, it has effectively reinstated.
ጋቻጓ ሂደቱን በሙሉ የሚያስቆም ትዕዛዝ ከፍርድ ቤት በማግኘታቸው ወደ ምክትል ፕሬዝዳንትነት ስልጣናቸው ተመልሷል የሚል ድምዳሜ ነው ያለኝ።
በኬንያ ሕግ መሰረት ምክትል ፕሬዝዳንቱ በፕሬዝዳንቱ የሚሾሙ ሲሆን ለአምስት አመታት በስልጣን ላይ ቆያሉ። ሕገ መንግስቱን መጣስ፣ የዓለም አቀፍም ሆነ የሀገር ውስጥ ሕግን መጣስ እንዲሁም ሌሎችን ጥፋቶችን መፈጸም ምክትል ፕሬዝዳንቱን በፓርላማውና በሕግ መወሰኛው ሸንጎ ተጠያቂ ሊያደርጋቸውና የጥፋተኝነት ውሳኔ ሊተላለፍባቸው ይችላል። በእንዲህ አይነት ሂደት ውስጥ የኬንያ ፍርድ ቤቶች ጣልቃ ሲገቡ የመጀመሪያ ጊዜ አይደለም። ከአራት አመታት በፊት የኤምቡ ግዛት አገረ ገዥ የሆኑት ማርቲን ማምቦራ በሸንጎ ጥፋተኛ ከተባሉ በኋላ ፍርድ ቤት ወደ ስልጣናቸው መልሷቸዋል። ከሁለት ወራት በፊትም በሜሮ ግዛት አገረ ገዥ በሆኑት ካዋሪ ማንጓዛ ላይ በሸንጎ የተሰጠውን የጥፋተኝነት ውሳኔ ከፍተኛው ፍርድ ቤት ሽሯል። በእንደረፋና ቆጣጥር 2017 የተደረገውን ፕሬዝዳንታዊ ምርጫ ውጤት እንዲሁ ፍርድ ቤት ሽሮ አዲስ ምርጫ እንዲደረግ መወሰኑ ይታወሳል።
ከአሜሪካ ድምጽ ስርጭታችን እንደቀጠለ ነው። የምሽቱ አብይ ርዕስ ዘገባ አሁን ደርሶናል። በኢትዮጵያ ሰዎችን አስገድዶ የመሰወር ሁኔታ አሳሳቢ ሆኖ መቀጠሉን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አስታወቀ። በአዲስ አበባ በመንግስት ኃይሎች ተወስደው ያሉበት ሳይታወቅ መደበኛ ባልሆነ ቦታ እንዲቆዩ ተደርገዋል የተባሉ ሰዎችን በተመለከተ ዛሬ ሪፖርት ያወጣው የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው አንድ አመት ጊዜ ውስጥ 52 ሰዎችን የተመለከቱ አቤቱታዎችን መመርመሩን አስታውቋል። ከነዚህ ውስጥ 44 ሰዎች ከአንድ እስከ 9 ወር ድረስ በተለያዩ መደበኛ ባልሆኑ ቦታዎች ከቆዩ በኋላ መለቀቃቸውን አመልክቷል። እስካሁን ያሉበት ከማይታወቁ ግለሰቦች መካከል የአንዱ ባለቤት ለአሜሪካ ድምጽ በሰጠችው አስተያየት ከተያዘበት ጊዜ ጀምሮ ለስድስት ወራት ባለቤቷን ለማፈላለግ ብትሞክርም ያለበትን ማወቅ እንዳልቻለች ተናግራለች። ከሁለት ልጆቿ ጋር ለችግር በመጋለጧ ቤተሰቦቿን ተጠግታ መኖር እንደጀመረችም ገልጻለች። በአስገዳጅ ሁኔታ ተይዘው ያሉበት ሳይታወቅ ቆይተው ከተለቀቁት ሰዎች መካከል ገንዘብ ከፍለው የተለቀቁ ስለመኖራቸው የተናገሩት የኮሚሽኑ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ሪጅን ዳይሬክተር ሰላማዊት ግርማይ ችግሩ አሳሳቢ በመሆኑ መንግስት ተገቢውን ትኩረት እንዲሰጠው ጠይቀዋል። ኬኔዲ አባተ ዝርዝሩን ያሰማናል።
በኢትዮጵያ የተለያዩ አካባቢዎች በተለይም በአዲስ አበባ ከተማ እንዲሁም በአማራና በኦሮሚያ ክልሎች ሰዎችን አስገድዶ የመሰወር ሁኔታና ያሉበት ሳይገለጽ በተራዘመ እስር ሁኔታ ውስጥ የማቆየት ድርጊት አሳሳቢ ሆኖ መቀጠሉን በተደጋጋሚ የገለጸው ተጠሪነቱ ለሕዝብ ተወካዮች ምክር ቤት የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው አንድ አመት ጊዜ ውስጥ በአዲስ አበባ ያደረገውን የምርመራ ሪፖርት ይፋ አድርጓል። ኮሚሽኑ ዛሬ ረቡዕ ጥቅምት 13 ቀን ባወጣው ሪፖርት በተለይም ከሐምሌ ወር 2015 ዓ.ም ምረት ጀምሮ በመንግስት የጸጥታ ኃይሎች ተወስደው ያሉበት ቦታ ሳይታወቅ የቆዩ መሆናቸው የተገለጸ ከ52 በላይ የሆኑ ሰዎችን የተመለከቱ አቤቱታዎችን መመርመሩን አስታውቋል። ከነዚህ መካከል ይህ ሪፖርት እስከወጣበት ቀን ድረስ 44 ሰዎች ከአንድ ወር እስከ 9 ወር በተለያዩ መደበኛ ባልሆኑ ቦታዎች ከቆዩ በኋላ መለቀቃቸውን ስለማረጋገጡም ኮሚሽኑ አስታውቋል። አሁንም ያሉበት ሳይታወቅ ያስገድዶ መሰወር ሁኔታ ውስጥ ከሚገኙት መካከል መንበረ ቸኮል የተባሉ የግንባታ ባለሙያ መሆናቸው የተገለጸ ግለሰብ ይገኛሉ። የ7ና የ4 አመት እድሜ ያላቸው ሁለት ህጻናት ልጆች አባት የሆኑት ግለሰቡ ግንቦት 9 ቀን 2016 ዓ.ም ተመረተ በአዲስ አበባ ከተማ ልዩ ስሙ ሰፈራ ተብሎ ከሚጠራው አካባቢ በጸጥታ አካላት ከተወሰዱ በኋላ እስካሁን ያሉበት ቦታና ሁኔታ እንደማይታወቅ የኢሰመኮ ሪፖርት አመልክቷል። ባለቤታቸው አብዮት ወልደማርያምም ይህንን አረጋግጠውልናል።
ከስራ መጥቶ ከጓደኞቹ ጋር ፑል ቤት ይያለን ማትፈልጋለህ ብለው ሁለት ሲቪልና አንድ መከላከያ ልብስ የለበሱ ያው በቃ ይዘው ሄዱ። የትኝ ወደ ስልኩንም ሲሞከር ስልኩን ማንሳራን እስከ አሁን አባድረስ ያገኘነው መረጃና ያገኘነው ነገር የለም። እና ወዲያው ነግራችሁ ባያ መልክተኛ ነበረ። ከዛም እሱ አሉ አሉ ለቴክሲ ላኩ። ቴክሲ ደግሞ አቅማችን በላይ ነው ብለው እዚህ ሶስተኛ እና ሶስተኛ ነው የምንለው ግን አሁን መካከላዊ ነው የሚመስለኝ የሚባለው። ያው ምንም ያገኘነው ነገር የለም። አሁን ደግሞ ከቅዳሜ ጀምሮ እስካሁን አሳ ድረስ ስልኩ ክፍት ነው። ዝግ ነበረ እስካሁን ድረስ። በቃ በተለያየ ስልክ ስንደውል ያው ቤተሰቦቹ ብሌን ስንጨቀጭቅ በመከራ ጠብቀን ጠብቀን ስንሲያነሱ ደግሞ አሁንም ተስፋ አልቆረጣችሁም ወይ ነው ሌላ ማለት እንደተፈለገ አናውቅም።
የቤተሰቡ አስተዳዳሪ ባለቤታቸው እንደነበረ የገለጹት ወይዘሮ አብዮት በአሁኑ ወቅት ለችግር በመጋለጣቸው ከነ ልጆቻቸው ቤተሰብ ጋር ተጠግተው እንደሚኖሩም ተናግረዋል።
ተዳደረው በሱ ነው ለምንተዳደረን ይለኝም አሁን ያው አልኩ ካቅም የበላ ሲሆን ቤተሰብ ጋር ጥገኝነት መጣ። ልጆቹ እንጂ ምን ማድረጋችንም ያሁ ክራይ ቤት ነው ቤቴ ከርቶብኛል። የዛሬ ሁለት አመት ቤቴ ከርቶ ተከራይተን አብረን ነበር ሰፈራ የምንኖር ነበር። አሁን በቃ ካቅም የበላ ሲሆን ከምስተርም ጀምሮ ልጆቹን ትምህርታቸው እንዳይስተጓጎል ትራንስፖርትም አተመላልሽ ማስተማር አልችልም። አንድ ቤተሰብ ጋር መጥቼ ልጆቹ በይደን ተማቸው አስገባኋቸው ቀን እስከሚያርፍ ድረስ።
በተለያየ መደበኛ ባልሆኑ ቦታዎች ወይንም ያሉበት ሳይታወቅ በተራዘመ እስር ሁኔታ ቆይተው የተለቀቁ ካላቸው ሰዎች መካከል የተወሰኑት ስለቆይታቸው የሰጡትን አስተያየትና የደረሰባቸውን የሰብአዊ መብቶች ጥሰቶችም ኮሚሽኑ በሪፖርቱ አካቷል። ተጎጂዎቹ በአብዛኛው ሰሌዳ በሌላቸው ተሽከርካሪዎችና በታጠቁ ሲቪል ወይንም የደንብ ልብስ በለበሱ የጸጥታ አካላት ተገቢውን የህግ ስነ ስርዓት ባልተከተለ ሁኔታ በግዳጅ የተያዙ መሆናቸውንና በእስር የቆዩበትን ቦታ የማያውቁ በቂ ምግብና ውሃ የማይቀርብላቸው የነበሩ እንዲሁም ለየብቻቸው ተለይተው ተይዘው የቆዩ መሆናቸውን ስለማስረዳታቸው ተጠቅሷል። የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ዲሬክተር ሰላማዊት ግርማይ ስለ ምርመራው ግኝት አብራርተዋል።
ከተለቀቁም በኋላ ሆነ በዛው ሁኔታ ውስጥ ይያሉ ለቤተሰብ በተለይ ለከፍተኛ ስነ ልቦና ጫና ይጋለጣሉ። በተለይ ልጆች አሏቸው ሲሆኑ በጣም ከፍተኛ የሆነ የቤተሰብ ቀውስ ይፈጠራል ማለት ነው። ስለዚህ ከተለቀቁም በኋላ ደግሞ ከሁሉም ተደጋጋሚ ለኛ የሚቀርቡ ቅሬታዎች ምንድናቸው? የቤተሰብ እንዲጎበኛቸው ተፈቅዶ እንደማያውቅ እንደዚሁም ደግሞ ተገቢ የሆነ የምግብም ሆነ የንጽህና አጠባበቅ አቅርቦት ያለበት ቦታ ወጭ እንዳልሆኑ ያያዛቸውም ደግሞ በጣም ከባድ ለሆነ የጤና እክል ሲያጋለጣቸው የቆየ መሆኑንና በዛም የተነሳ ለተለያየ የስነ ልቦና ቀውስ በመሄዳቸው አብዛኞቹ በተለይ ከተለቀቁ በኋላ ከቤተሰቦች የሚደርሰን መረጃ ወደ ጸበል እንደዚሁም የማረጋጋት ሂደቶች ውስጥ እንደሚሄዱ ነው ማለት ነው።
ተይዘው የቆዩበትን ሁኔታ በተመለከተ ለኮሚሽኑ ገለጻ አደረጉ ከተባሉ ግለሰቦች መካከል ከነሐሴ 27 ቀን 2015 ዓ.ም ጀምሮ ከ7 ወራት ቆይታ በኋላ የተለቀቁት አቶ መቼም ጌታ አንዷለም ለ7 ወራት አካባቢ ተይዤ ስቆይ በቦታው በአጠቃላይ ወደ 60 የሚጠጉ ሰዎች ተይዘው እንደነበር ተመልክቻለሁ። ለአንድ ወር ከ20 ቀናት ለብቻ የተለየቼ ታስሬ የነበረ ሲሆን መረጃ አውጣ በሚል ድብደባ ተፈጽሞብኛል ማለታቸው ተጠቅሷል። በተጨማሪም መረጃ አላቸው ተብለው የሚጠረጠሩ ሰዎች በቅጥር ግቢ ውስጥ በሚገኝ ህንጻ ምድር ቤት ውስጥ ይታሰሩ እንደነበር መመልከታቸውን ስለመናገራቸውም እንዲሁ ተሰውረው በነበሩበት ጊዜ ድብደባ የተፈጸመባቸው ሌሎችም መኖራቸውን የኢሰመኮ ሪፖርት ያመለክታል። ድርጊቱ እጅግ አሳሳቢ ነው የሚሉት የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል የሪጅን ዳይሬክተር ሰላማዊት ግርማይ ከሰብአዊ መብት ጥሰቶች በተጨማሪ ለመለቀቅ ገንዘብ የከፈሉ ተጎጂዎችም መኖራቸውን ገልጸው መንግስት ተገቢውን እርምጃ ሊወስድ እንደሚገባ መክረዋል።
እንግዲህ ያስገድዶ መሰወር ሁኔታን የሚያቋቁሙ ሁኔታዎች እጅግ በጣም አሳሳቢ የሚያደርጋቸው በቀጥታ ከሚደርስባቸው የሰብአዊ መብቶች ጥሰት በተጨማሪ በቤተሰቦቻቸው ላይ የሚደርሰው ማህበራዊ፣ ኢኮኖሚያዊ እንደዚሁም የስነ ልቦና ጉዳት እጅግ አስከፊ ነው። በተያዙበት ሰዓት እንግዲህ ቤተሰብ በጣም ለብዙ አይነት ጭንቀት በሚዳረግበት ጊዜ የተለያዩ ቦታዎች የኛንም ኮሚሽን ጨምሮ እየሄደ ለመጠየቅ ይሞክራል። መደበኛ የሆኑ ቦታዎች ላይ ማለት ነው። እዛ በሚያጧቸው ጊዜ በጣም እንግዲህ ከመጨነቅ የተነሳ ደግሞ የተያዙበት ቦታ ላይ በራሳቸው ፍንጭ ሲያገኙ እነዚህ ጸጥታ አካል አባላት የሆኑ ሰዎች የተለያየ ገንዘብ ጥያቄዎች በመጠየቃቸው ብዙ ሰዎች ብሮች እየከፈሉ በተሰባባሩት አባላቶቻቸውን እንዳስለቀቁ መረጃ ይሰጡናል ማለት ነው። ይሄ ኮሚሽኑ በጣም አሳሳቢ መሆኑን ያገኛል። ስለዚህ ይሄ ነገር በጣም አሳሳቢ መሆኑን መንግስት ትኩረት ሰጥቶ የተለያዩ ጸጥታ አባላት መደበኛ ባልሆኑ መዋቅርም ሆነ በህግ ያልተጣጡ ተቋማት ሰዎች በቁጥጥር ስር የሚያውሉበትን መንገድ በማጣራት ተጠያቂነት ሊያረጋግጡ ይገባል፣ በአፋጣኝም ሊቆም ይገባል ብሎ ነው ኮሚሽኑ የሚያሳስበው ማለት ነው።
በዚህ ጉዳይ ላይ ከተለያዩ የመንግስት የአስተዳደርና የጸጥታ አካላት በስልክ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ስልካቸው ጥሪ የማይቀበል ሲሆን የፌዴራል ፖሊስ ኮሚሽንና የአዲስ አበባ ፖሊስ ኮሚሽን ቃል አቀባዮች ደግሞ ለስልክ ጥሪ ምላሽ አልሰጡም። ኢሰመኮ በበኩሉ በመንግስት የጸጥታ አካላት ተወስደው ያሉበት ቦታ ሳይታወቅ የቆዩ ሰዎችን ሁኔታ በተመለከተ ከሚመለከታቸው የጸጥታ አካላት ጋር በመነጋገር ላይ መሆኑን አመልክቷል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ከአሜሪካ ድምፅ ስርጭታችን እንደቀጠለ ነው። ኬኔዲ አባተን ለዘገባው እናመሰግናለን። በአማራ ክልል በተከሰተው የጸጥታ ችግር ምክንያት አስፈላጊ ቁጥጥርና ክትትል ባለመደረጉ በሶስት ወራት ውስጥ 37 ሰዎች በወባ መሞታቸውን በአንድ ሳምንት ብቻ ደግሞ ከ64000 ሰዎች በላይ መያዛቸውን ክልሉ አስታውቋል። የወባ መከላከልና መቆጣጠር ፕሮግራም አስተባባሪ አቶ ዳምጤ ላንከር ለቪኦኤ እንደተናገሩት ባለፉት 3 ወራት ብቻ ከ600000 በላይ ሰዎች በበሽታው መያዛቸውን ተናግረዋል። የወባ ወረርሽኙ በብዛት ተከስቶባቸዋል በተባሉት ምዕራብ ጎጃም ዞን ጃቢ ጣህናን ወረዳና በባህር ዳር ዙሪያ የሚገኙ ነዋሪዎችና የአካባቢ ባለስልጣናት ወረርሽኙ ከቁጥጥር ውጪ እንዳይሆን ስጋታቸውን ገልጸዋል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በቅርቡ ለአሜሪካ ድምጽ በሰጡት አስተያየት የወረርሽኙ 70% የሚሆነው ስርጭት በ222 ወረዳዎች መሆኑን ተናግረዋል። አስቴር ምስጋናው ዝርዝሩን ታሰማናለች።
ካለፈው አመት ጥር ወር ጀምሮ በኢትዮጵያ ከ1000 በላይ ሰዎች በወባ ወረርሽኝ ሳቢያ መሞታቸውን የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ቢሮ ዩኤንኦቻ በዚህ ወር መጀመሪያ ባወጣው ሪፖርት አስታውቋል። የወባ በሽታ ወረርሽኝ ተከስቶባቸዋል ከተባሉት ክልሎች አንዱ በሆነው አማራ ክልል በተከሰተው የጸጥታ ችግር ምክንያት አስፈላጊ ቁጥጥርና ክትትል ባለመደረጉ በሶስት ወራት ውስጥ 37 ሰዎች በወባ መሞታቸውን በክልሉ ጤና ኢንስቲትዩት የወባ መከላከልና መቆጣጠር ፕሮግራም አስታውቋል። የተቋሙ የወባ መከላከልና መቆጣጠር ፕሮግራም አስተባባሪ አቶ ዳምጤ ላንከር በክልሉ የወባ ወረርሽኝ አስደንጋጭ ደረጃ ላይ መድረሱን ለቪኦኤ ተናግረዋል።
በአሳለፍናቸው 3 ወራት ከዓለም ጤና ድርጅት ሳምንታት አቆጣጠር ከ28 እስከ 41 ድረስ ወደ 612000 የሚሆኑ የወባ ህሙማን ናቸው ሪፖርት የተደረጉት። እንግዲህ ከ612000 በላይ ህሙማን እስካሁን 37 የሚሆኑ ሞት ነው የተመዘገበው። ይህ የሚያሳየው ደግሞ ያው ሰው ይታከማል፣ አገልግሎቱን ያገኛል። በየሳምንት በመረጃችን መሰረት በሳምንት 64000 የሚሆን የወባ ህሙማን ነው ሪፖርት የተደረገ በአንድ ሳምንት ብቻ። ይህ ደግሞ ከዚህ በፊት ባለፈው በአሳለፍናቸው አመታት ሪፖርት ተደርጎ ያውቅም እና ይሄ ጭማሪው እጅግ በጣም የተለየ የሚባል ነው። መድኃኒቶችን የማጓጓዝ የላስት ማይል ዴሊቨሪ የምንለው ችግር አለብን እንደ ክልል ማለት ነው።
በክልሉ የቀጠለው ግጭት፣ የአየር ንብረት ለውጥ፣ በልማት ቀጠናዎች አካባቢ ያለው የሰዎች ፍልሰት መጨመር፣ የተጠናከረ የአካባቢ ቁጥጥር ስራ አለመሰራትና አጎበርን በአግባቡ አለመጠቀምን አቶ ዳምጤ ለወረርሽኙ መስፋፋት እንደ ምክንያት የጠቀሷቸው ናቸው። በክልሉ ወረርሽኝ ተስፋፍቶባቸዋል ከተባሉት አካባቢዎች ውስጥ ቀዳሚውን ስፍራ የሚይዘው ያዊ ብሔረሰብ አስተዳደር ዞን ሲሆን በደቡብ ጎንደርና ማዕከላዊ ጎንደርን ጨምሮ በጥቅሉ በ40 ቀዳሚ ወረዳዎች ተስፋፍቶ እንደሚገኝ ተናግረዋል። በምዕራብ ጎጃም ዞን የጃቢ ጣናን ወረዳ ምክትል ጤና ጽፈት ቤት ኃላፊ አቶ ሰፊ ነው ይፍረድ በወረዳው የተስፋፋው የወባ ወረርሽኝ ከ5 ዓመት ወዲህ በጣም ከፍተኛ ከመሆኑ የተነሳ ሰዎች መሞታቸውን ተናግረዋል። ወረርሽኙ ጎልቶ የሚታየውም በግጭት ምክንያት አካባቢያቸውን ለቀው በመጡ ተፈናቃዮች ላይ መሆኑን ተናግረዋል።
ከዚህ በፊት ለተወሰነ ጊዜያት ቀንሶ የነበረው አሁን ወረርሽኙ በሁሉም ቀበሌዎች፣ በሁሉም አካባቢዎች ማህበረሰቡ ወረርሽ ላይ ነው ያለው። በሳምንት ከ3600 በላይ እየታየ ነው። ከዚህ በፊት በዚያ ልክ ታይቶ አይታወቅ ነበር። ከ5 ዓመት በላይ ሞት የለም ነበር እንደ ወረዳ ማለት ነው። አሁን ላይ በዚህ አመት አብትና ነበር ሁለት መከላከልና ቁጥጥር በተመለከተ የጸጥታው መደፍረስ አንደኛ በአለሙያ ስቴብል አለመሆን፣ ማህበረሰቡ ስቴብል አለመሆን፣ ከከተማ ወደ ገጠር መስፈስ ወይ እንደዚህ ግጭት ካለበት አለ አካይለቁ ወደዚህ አንድ
ከሶስት አመት በፊት ከቤንሻንጉል ጉሙዝ ክልል ተፈናቅለው ባህር ዳር እንደሚገኙና በስጋት ምክንያት ስማቸውን መናገር ያልፈለጉ አንድ አስተያየት ሰጪ በከተማው በተከሰተው የወባ በሽታ ወረርሽኝ ከህፃን እስከ አዋቂ በመያዙ ትኩረት እንዲሰጠው መክረዋል።
በየቤቱ ያልታመመ ህብረቱ ሰላታገኝም በቃ ይሄ ነው ብለሽ ማለት ነው። እንኳን ህጻናት ቀርቶ አባወራ ቀርቶ ታሙ ታዲያ ሆስፒታል ዘሽ መድኃኒት የሚባል አለ ብሎ የሚያስተናግድ ባለሙያ አንድም አታገኝም። አንድም ስተሽ ውጭ ግዛረ የሚባል 500-600 ይልሻል ነጻ የመጣ ካርቶ መንግስት ያላገኘውን ግለሰብ እንዴት እንደሚያገኝ ክረውጦ።
አቶ ዳምጤ ህብረተሰቡ ጥንቃቄ ማድረግ እንዳለበት አሳስበዋል።
ማህበረሰቡ በአካባቢ ቁጥጥር ስራ ላይ መሳተፍ ቢቻል አካባቢውን ማፋሰስ ማዳሰን ማዳረቅ ይቻል የትንኝ መራቢያ ቦታዎችን የመድፈን የመጥረግ ውሃዎች እንዳይቆሙ የማድረግ ስራ ላይ በጣም ተሳታፊ መሆን ከተቻለ በሽታው የምንቀንስበት እድል ሰፊ ነው እና ስለዚህ ተሳታፊ ብና የሚኝታ አጎበር ያላቸው ሰዎችም አጎበር መጠቀም የሚችሉበትን ሁኔታ ቢያመቻቹ ይህ መልዕክት ነው ማስተላለፍ።
የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ከሁለት ሳምንት በፊት ለአሜሪካ ድምጽ በሰጡት አስተያየት በጋምቤላ በቤኒሻንጉል ጉምዝና አማራ በአጠቃላይ ከ222 በላይ ወረዳዎች የወባ ወረርሽኝ እንደተስፋፋባቸው ጠቁመዋል። ቀጣይ ወራቶች ወባ የሚራባባቸው ወራቶች በመሆኑ ጠንካራ የቁጥጥርና የመከላከል ስራ መስራት ይጠበቃል ብለዋል።
ጋምቤላ፣ ቤንሻንጉል ጉሙዝ፣ በአማራ ክልል ትግራይ እና እንዲሁ ከፊል ወቢራ በኦሮሚያ አካባቢ ናው ስርጭቱ ያለው በጣም ለወባ ትንኝ መራባት ምቹ የሆነ የአየር ንብረት ያለባቸው አካባቢዎች ስለሆነ እነዚህን ታሳቢ ያደረገ እና እነዚህ የተጋላጭነት መጠንንም ኢላማ ያደረጉ የመከላከልና ቁጥጥር ስራዎች
የዓለም የጤና ድርጅት መስከረም 21 ቀን 2017 ዓመተ ምህረት ባወጣው ሪፖርት ካለፈው ዓመት ጥር ወር እስከዚህ ዓመት መስከረም ድረስ ባሉት 9 ወራት ውስጥ በኢትዮጵያ ባለው የወባ በሽታ ስርጭት 1023 ሰዎች መሞታቸውንና ከ5.9 ሚሊዮን በላይ ደግሞ በበሽታው መያዛቸውን አስታውቋል። በተጠቀሰው ጊዜ ውስጥ የተመዘገበው የሞትና የታማሚዎች ብዛት ቀደም ባለው ዓመት ከነበረው ጋር ሲነጻጸር ከፍተኛ መሆኑንም የተቋሙ ሪፖርት አመልክቷል። ለአሜሪካ ድምጽ አስቴር ምስጋናው።
በመከታተል ላይ ያላችሁት ከአሜሪካ ድምጽ ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው።
ዩናይትድ ስቴትስ ጥቅምት 26 2017 ዓ.ም ተምረት በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪካዊ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው።
በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል። አለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል።
ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምጽ ያማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ።
እጅግ በጉጉት ስለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያድርጉ።
የቪኦኤን አማርኛ፣ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማህበራዊ መገናኛ ገጾቻችን በመከታተል ይችላሉ። ቪኦኤ
ክብራትና ክብራን፣ የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ በመሸጋገር ላይ እንገኛለን። በሁለተኛው አጋማሽ በአብዛኛው የአሜሪካ ምርጫን የተመለከቱ ዘገባዎችን እናቀርባለን። የመጀመሪያው ጥንቅራችን የመቶ ዓመት ዕድሜ ባለጸጋውን የቀድሞ አሜሪካ ፕሬዚደንት ጂሚ ካርተር ይመለከታል። የቀድሞው የአሜሪካ ፕሬዚደንት ጂሚ ካርተር በመቶ ዓመታቸው ለ2024 ምርጫ ድምጻቸውን በፖስታ ቤት ሰጥተዋል። ጂሚ ካርተር 100 ዓመት የሞላቸው የመጀመሪያው የአሜሪካ ፕሬዚደንት ሲሆኑ ለቤተሰባቸው የገለጹትን ምኞታቸውን ማሳካት ችለዋል ተብሏል። በኬን ፋርባህ ከጆርጂያ የተላከውን ዘገባ ደረጀ ደስታ ያቀርበዋል።
ፊሊፕ ኩርላንድ በፖለቲካ የተከበበ ነው። እነዚህ ሁለት አዝራሮች በብዛት የሚሸጡ ናቸው ይላል ፊሊፕ። የፖለቲካ እጩውን የሚደግፍ አዝራር ወይም የደረት ምልክት ወይም ባጅ ካለ ኩርላንድ ዘንድ የመገኘት እድሉ ሰፊ ነው። ፊሊፕ ኩርላንድ የፖለቲካ መታሰቢያ እቃዎች አከፋፋይ ነው።
We're the largest retail political memorabilia dealer in the United States.
እኛ ዩናይትድ ስቴትስ ውስጥ ትልቁ የፖለቲካ መታሰቢያ እቃዎች አከፋፋይ ነን።
የኩርላንድ መደብር በአገሪቱ ውስጥ ያለች ዝምብላ ተራሱ ቃ አይደለችም። ለፕሌን ከተማ ታዋቂ ንግድ ምልክት ናት። ጆርጂያ ውስጥ የምትታወቀው ፕሌን ልክ የቀድሞ የዩናይትድ ስቴትስ ፕሬዝዳንት ጂሚ ካርተር የትውልድ ከተማ ሆና እንደምትታወቀው ሁሉ ማለት ነው። ጉዳናዎቿ በአሁኑ ምርጫ የዲሞክራቲክ እጩ ካማላ ሃሪስና ሪፐብሊካኑን ዶናልድ ትራምፕን የሚደግፉ ምልክቶች ግራ ቀኝ የሚታዩባት ከተማ ናት። ዲሞክራት ጆ ባይደን የሰመተር አውራጃን ያሸነፉ ሲሆን በአውሮፓ አቆጣጠር በ2020 የጆርጂያ ግዛትን ያሸነፉት በጥቂት የድምጽ ልዩነት ነው። ፊሊፕ ኩርላንድ ስላውኑ ምርጫ ይናገራል።
It's shocking in a way that we're a battleground state.
ብርቱ የምርጫ ፍልሚያ የሚደረግበት ቦታ የሆነበት መንገድ በጣም አስደንጋጭ ነው።
የህዝብ አስተያየት መስጫዎች በጆርጂያ ተቀራራቢ ፉክክር መኖሩን ያሳያሉ። ሁለቱም የምርጫ ዘመቻዎች እያንዳንዱን ድምጽ ዋጋ እንዳለው ያውቃሉ። ከዚያ መካከል በፖስታ የተላከውን የአንድ ታዋቂ የፕሌን ነዋሪ ድምጽ ጨምሮ ኩርላንድ እንዲህ አሉ።
I don't think he'd miss any opportunity to vote.
ለመምረጥ የሚያስችላቸው ድል የሚያመልጣቸው አይመስለኝም።
ጄሰን ከካርተር ማዕከል ናቸው።
He was excited to turn 100, but he's more excited to cast his ballot for Vice President Harris.
መቶ ዓመት ሲሞላቸው እጅግ ተደስተዋል። የበለጠውን ግን ለምክትል ፕሬዝዳንት ሃሪስ ድምጽ በመስጠታቸው በጣም ደስ ብሏቸዋል።
ጄሰን ካርተር የጂሚ ካርተር የልጅ ልጅ ለትርፍ ያልተቋቋመው የቀድሞ ፕሬዝዳንት ካርተር ማዕከል ዓለም አቀፍ ድርጅት የቦርድ ሊቀመንበር ናቸው።
At the end of his 100 year of life that is continuing on as we know.
አሁንም እየቀጠለ መሆኑን በመናውቀው በ100 ዓመት ህይወታቸው መጨረሻ በተለይ የዘር መድሎ በነበረበት ደቡብ ማደግና ከመጨረሻዎቹ የፖለቲካ ተግባሮቻቸው አንዱ ጥቁር ሴት ለፕሬዝዳንትነት እንድትመረጥ መርዳት ሲሆን እጅግ ትርጉም የሚሰጣቸውናል ብዬ አስባለሁ።
ከኤምሪ ዩኒቨርሲቲ ጆ ክሪስፒኖ
President Carter has already said that it was important for him to be able to vote for Barack Obama in 2008.
President Carter እንደረፈና አቆጣጥር በ2008 ለባራክ ኦባማ ድምጽ መስጠታቸው ለእርሳቸው በጣም ትርጉም ያለው ነገር እንደሆነ አስቀድሞ ተናግረዋል።
ጆ ክሪስፒኖ በኤምሪ ዩኒቨርሲቲ የታሪክ መምህር ናቸው። የካርተር ድምጽ ወደ ኋላ ከመተውት ታሪካቸው ጋር የተያያዘ ነው ብለው ያምናሉ። በተለይም ፕሬዝዳንት በነበሩ ጊዜ በዩናይትድ ስቴትስ ሴኔት ውስጥ የጾታ መድሎን የሚከለክል የእኩል መብቶችን ማሻሻያ ለማግኘት ያደረጉትን ጥረት ያስታውሳሉ።
The voting for the first female candidate of color would be important for him not only because of his experiences with
ለመጀመሪያዋ ነጭ ላልሆነች ሴት እጩ ድምጽ መስጠት ለእሳቸው በጣም ትርጉም ያለው የሚሆነው በህይወት ዘመናቸው ከዘር መድሎ ጋራ በነበራቸው የትግል ልምድ ብቻ ሳይሆን የሴቶችን ጥቅም በአደባባይ ህይወታቸው ውስጥ ለማራመድ ባደረጉት ጥረትም ጭምር ነው።
ከካርተር ማዕከል ጄሰን ካርተር
He wants to see this country brought back together. I think he wants to reduce that polarization. I think
ይህች ሀገር አንድ እንድትሆን ማየት ይፈልጋሉ። የሚታየው ጽንፈኝነት እንዲቀንስ ይፈልጋሉ ያስባሉ። በመሰረቱ እኛ አሜሪካውያን በመጀመሪያ አሜሪካውያን በሚያደርጉን ነገሮች ላይ እንድናተኩር የሚፈልጉ ይመስለኛል። እና ሄሪስ ያንን ማድረግ ይችላሉ ብለው የሚያስቡ ይመስለኛል።
ፊሊፕ ካርላንድ 1100 የተለያዩ የካርተር አዝራሮች ሊኖሩን ይገባል ይላል። ይሁን እንጂ ኩርላንድ ፕሌን ከተማ ውስጥ ሁሉም ሰዎች ከጂሚ ካርተር ወይም ከምርጫቸው ጋር አይስማሙም ይላል።
Even though he's firmly come out for Kamala Harris, everyone
ምንም እንኳን እሳቸው ካማላ ሃሪስን በግልጽ ደግፈው ቢወጡም ሃሪስን የማይመርጡ ሰዎች ሁሉ ወዲያውኑ ይቅር ይሏቸዋል። እንደዚያም ቢሆን ደግሞ ይወዷቸዋል።
የምርጫው ቀን የተቃረበ ሲመጣ ጂሚ ካርተር ከአንድ መቶ ዓመት በፊት ታሪካቸው ከጀመረበት በቅርስነት ከተያዘው የቀውስ ዘመን እርሻ ብዙም ሳይርቁ ከትውልድ ከተማቸው ዳርቻ በመትገኘው መጠነኛ ቤታቸው ውስጥ ሆነው ለአረጋውያን የሚደረገውን እንክብካቤ ማግኘታቸውን ቀጥለዋል።
የአሜሪካ ምርጫ ዘገባችን ይቀጥላል። በአሜሪካ በጋዜጠኞች ላይ የሚሰነዘረው ዛቻና ጥቃት በጨመረበትና ምርጫው በተቃረበበት በዚህ ወቅት የሚዲያ ማህበራት ጋዜጠኞች ደህንነታቸውን በሚጠብቁበት ዘዴ ላይ ስልጠና በመስጠት ላይ ናቸው። ሊያም ስካትና ክርስቲና ኬሴዶ ሰሚት የላኩት ዘገባ ነው፣ እንደሚከተለው ይቀርባል።
ራዝሊን ቨርጂኒያ በሚገኝ አንድ የቢሮ ህንፃ ላይ የአሜሪካን ምርጫ ለመዘገብ የተዘጋጁ ጋዜጠኞች ስልጠና በመውሰድ ላይ ናቸው። ስልጠናቸው ግን ስለ ድምጽ አሰጣጥ ወይም ከፍተኛ ፉክክር ስለሚታይባቸው ግዛቶች አይደለም። ስልጠናው የሚያተኩረው በስራቸው ላይ ሲሆኑ ደህንነታቸውን በሚጠብቁበት ዘዴ ላይ ነው። አካላዊ፣ ስነልቦናዊ እንዲሁም በዲጂታል መድረክ ላይ ደህንነታቸውን እንዴት እንደሚጠብቁ ስልጠና በማግኘት ላይ ናቸው። ወርክሾፑ የዓለም አቀፉ የሴቶች ሚዲያ ፋውንዴሽን ፕሮግራም አካል ነው። አሰልጣኞቹ እንደሚሉት ዋናው ትኩረት ሊመጣ ስለሚችለው አደጋ ዝግጁ መሆን ላይ ነው። ጋዜጠኞቹ ኢላማ ከመሆን እንዴት ራሳቸውን መጠበቅ እንደሚችሉ፣ በተቃውሞ ወቅት ወይም የተሰበሰቡ ሰዎችን እንዴት መገምገም እንደሚችሉ እንዲሁም የዲጂታል ደህንነትን በተመለከተ ስልጠና ያገኛሉ። ኤሊሳ ሊስ ሙኖዝ የፋውንዴሽኑ ዋና ስራ አስፈጻሚ ናቸው።
ዓለም አቀፍ የሴቶች ሚዲያ ፋውንዴሽን በመላው አሜሪካ ጋዜጠኞች ጥንቃቄ እንዲያደርጉ የሚያስችል ፕሮግራሙን ጀምሯል። ይህን ያደረግነው ባለፈው ምርጫ የገጠመንን ችግር በመመልከት ነው። ችግሮቹ በያዝነው ምርጫም እንደሚቀጥሉ እናውቃለን። ምናልባትም ካለፈው የከፋ ሊሆን ይችላል።
በእንደ አውሮፓ አቆጣጠር ጥር 6 ቀን 2021 በካፒቶል ላይ በተፈጸመው ጥቃት ወቅት በጋዜጠኞችም ላይ ጥላቻና ጥቃት ተስተውሏል። በሚዲያ አካላት ላይም ጥቃቱ ጨምሮ ተስተውሏል። በዚህ ምክንያት ነው ዓለም አቀፉ የሴቶች ሚዲያ ፋውንዴሽን ወርክሾፖችን ወደ ማዘጋጀት የገባው። እስካሁን በ11 ግዛቶች የሚገኙ 600 ጋዜጠኞችን አሰልጥነዋል። ስልጠናው ወቅታዊ ነው። በአሜሪካ የፕሬስ ነጻነት ሁኔታን የሚከታተለው US Press Freedom Tracker በያዝነው 2024 በሚዲያ አካላት ላይ ጥቃትና እስር መጨመሩን መዝግቧል። ክርስቲን መካደን የተቋሙ ማኔጂንግ ኤዲተር ናቸው።
በዚህ አመት በርካታ ጋዜጠኞች ጥቃት ሲደርስባቸው ተመልክተናል። 68 ጋዜጠኞች ላይ ጥቃት ደርሷል።
ተቋሙ እንደሚለው ለእስር የተዳረጉ ጋዜጠኞች ቁጥር ካለፈው አመት አንጻር በጥፍ ጨምሯል። በተለይም የእስራኤልና ሐማስን ጦርነት አስመልክቶ በአሜሪካ በተደረጉ ተቃውሞዎች ወቅት የጋዜጠኞች እስር እንደጨመረ ተቋሙ አስታውቋል። በድጋሚ ክርስቲን መካደን
We know it's a tense time in the US.
የምናውቀው ጉዳይ ግን በመላው አሜሪካ በከተሞች ሁሉ አሁን ውጥረት የነገሰበት ወቅት ነው። እንደ አውሮፓውያን አቆጣጠር በ2020 የነበረውንና ከ640 በላይ ጋዜጠኞች ላይ ጥቃት የደረሰበትንና 150 የሚሆኑ ጋዜጠኞች ደግሞ ለእስር የተዳረጉበትን ወቅት ያስታውሳል።
እነዚህ ክስተቶች በመላው አሜሪካ የሚገኙ ሪፖርተሮች ዝግጁ እንዲሆኑ የሚሰሩባቸው ተቋማት ቅድመ ጥንቃቄን በተመለከተ እርምጃ እንዲወስዱ አስገድደዋል። ጀኒፈር ታማስ በሃዋርድ ዩኒቨርሲቲ ተባባሪ የሚዲያ ፕሮፌሰር ናቸው።
Training is a wonderful opportunity for us.
በምርጫው ወቅት በመሆናችን ስልጠናው ለጋዜጠኞች መልካም አጋጣሚ ነው። ከዚህ በፊት የሚያውቁትን እንደገና ለማስተዋወስ ወይም አዲስ ዕውቀት ለማግኘት ይጠቅማል።
በጋዜጠኞች ላይ አደጋ የሚጋረጠው ምርጫን በሚዘግቡበት ወቅት ብቻ አይደለም። ዓለም አቀፍ የሴቶች ሚዲያ ፋውንዴሽን እንደሚለው አደጋው በሁሉም መስክ የሚስተዋል ነው። በድጋሚ ዋና ስራ አስፈጻሚዋ ኤሊሳ ሊስ ሙኖስ
በአሜሪካ የሚዘገቡ ጉዳዮች ሁሉ አጨቃጫቂና ከፋፋይ የሆኑ መጥተዋል። ሁሉንም ጉዳይ መዘገብ አደገኛ የሆነ መጥቷል።
በሚዲያ ላይ የሚሰነዘረው ጥቃት እየጨመረ ባለበት ወቅት ድህነትን የመጠበቂያ ዘዴዎችን በተመለከተ ስልጠና ማግኘቱ ጋዜጠኞች ከአደጋ እንዲጠበቁ ያስችላል።
በዚሁ በአሜሪካ ምርጫ ጉዳይ ላይ እንቆያለን። ተቀናቃኝ የምርጫ ቅስቀሳ ዘመቻ ሸቀጣሸቀጥ መሸጫ ዳሶች የፖለቲካውን ውጥረት ለማርገብ እየሞከሩ ነው ይላል ቀጣዩ ዘገባ። በዩናይትድ ስቴትስ ፕሬዝደንታዊ ምርጫ ዘመቻ የካማላ ሃሪስ እና የዶናልድ ትራምፕ ደጋፊዎችን የሚያስማሟቸው ጉዳዮች በብዛት አይገኙም። ደቡብ ካሊፎርኒያ የምትገኘው ዘጋቢያችን ጄኒያ ዱሎት ተቀናቃኝ ምርጫ ዘመቻ ሸቀጣሸቀጥ የሚሸጡ ሁለት ግለሰቦች የፖለቲካውን ውጥረት ለማርገብ እያደረጉት ያለውን አስተዋጽኦ ቃኝታ ያደረሰችን ዘገባ ነው። ስመኝሽ ቆየ ታቀርባለች።
የካሊፎርኒያ ግዛት ነዋሪ የሆነችው ዲሞክራቷ ሳንድራ ሮቢ የዶናልድ ትራምፕ ሸቀጣሸቀጦች የሚሸጥበትን ዳስ ባየችው ጊዜ ፓርቲዋ በማህበረሰብ ውስጥ ያለው እይታ ዝቅተኛ መሆን ስላበሳጫት የካማላ ሃሪስን ዳስ ለመክፈት እንደወሰነች ትናገራለች።
up until relatively recently, we did not...
እስከ ቅርብ ጊዜ ድረስ የፖለቲካ አመለካከታችንን ወደ ውጭ አውጥተን አናስተዋውቅም ነበር። የሆነ በልብሽ ውስጥ የምትይዥ ጉዳይ ሆኖ በመከባበር አብረሽ ትኖርያለሽ። ትራምፕ ወደ መድረኩ ሲመጡ ግን ሁሉም ተቀየረ። የሆነ የዓለም ፌዴሬሽን ነጻ ትግል አይነት የስፖርት ፉክክር ሆነ። ስለዚህ ከዚህ በኋላ እኛም የማንታይ ሆነን መቆየት አንችልም።
በአብዛኛው የዲሞክራቲክ ደጋፊ በሚኖርበት የካሊፎርኒያው ግዛት የሚገኘው ኦሬንጅ አውራጃ ጠንካራ የሪፐብሊካን ደጋፊዎች የሚኖሩበት ነው። በዛ ምክንያት ሪፐብሊካኖቹ ኤልቪና ኤዲ ፓንቲንግ የሃሪስን ዳስ አልወደዱትም።
አንፈልገውም።
አብራችሁ ጎን ለጎን እንድትሆኑ አትፈልጉም?
ኖ።
ለምን?
ምክንያቱም ኦሬንጅ አውራጃ የሪፐብሊካን ነው መሆን ያለበት። ጎን ለጎን ምናልባት በሌላ ጥግ ላይ ግን ተለያይተን
አንድ ላይ ሳይሆን በተለያየ ጥግ ላይ።
የትራምፕን ሸቀጣ ሸቀጥ ሱቅ የሚያስተዳድረው ሪፐብሊካኑ የካሊፎርኒያ ነዋሪ ስቲቭ ሎረንስ ነው። መጀመሪያ ላይ ሮቢ አጠገቡ ስትከፍት ትንሽ ውጥረት እንደነበር ገልጾ በኋላ አብረው ለመስራት መስማማታቸውን ይናገራል።
Just because I'm Republican and she's Democrat,
there's no Republican bemonina, እሷ ዲሞክራት በመሆኗ ብቻ እዚህ ተመሳሳይ ቦታ ላይ አብረን መሆን የማንችልበት ምክንያት የለም። ለነገሮች የተለያየ ስሜትና የተለያየ አመለካከት አለን። ሰዎች አሁን ስሜታቸው በጣም ሲሆኗል። ነገር ግን ለሁለቱም ፓርቲዎች ያለን የፖለቲካ አመለካከት ወደ ጥላቻ እንዲሄድ አንፈልግም። አንዳችን ለሌላችን ክፉ ሳንሆን አብረን መኖር እንችላለን።
ዲሞክራቷ ሱዛን ጆንሰንም ሁለቱ ድንኳኖች ጎን ለጎን መሆናቸው ጥሩ ሐሳብ መሆኑን ትገልጻለች።
በጣም ብልህ ሐሳብ ነው። ሰዎች እዚህ ሲመጡ ሊያወሩ ይችላሉ፣ የሚያመሳስላቸውን ነገርም ሊያገኙ ይችላሉ።
ሪፐብሊካኑ ዛይድ ሀባይቤህም እንዲሁ ድንኳኖቹ አሜሪካውያን ሳይስማሙም አብረው መኖር እንደሚችሉ ያሳያል ይላል።
This is the freedom that I speak out my mind and I tell
you የራስ ያሳብና የማምንበትን ቀጣዩ መግለጫ ደግሞ በአሜሪካ የሁለት አውራ ፓርቲዎችን ታሪካዊ አመጣጥ ያስቃኛል።
እንደ አውሮፓውያን አቆጣጠር በ2024 የሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በህዝብ ዘንድ ብዙም ተቀባይነት በሌላቸው ሁለት እጩዎች መካከል የሚደረግ ፍልሚያ ሆኗል። ከዚህ በፊት ባልታየ ሁኔታ 63% የሚሆኑ አሜሪካውያን መራጮች ሁለቱ ትልልቅ የፖለቲካ ፓርቲዎች ማለትም ዲሞክራትና ሪፐብሊካን ባቀረቡት ምርጫ ደስተኛ አይደሉም። ሆኖም ከ1856 ጀምሮ እንደነበሩት ፕሬዝዳንቶች ሁሉ ቀጣዩ ፕሬዝዳንትም ካንዱ ፓርቲ እንደሚመረጥ የተረጋገጠ ነው። አሜሪካ ውስጥ የሁለት ፓርቲዎች የበላይነት መኖር እንግዳ ሊመስል ይችላል። በርግጥ የዩናይትድ ስቴትስ ህገ መንግስት ስለ ፖለቲካ ፓርቲ ምንም የሚናገረው ነገር ካለመኖሩ በተጨማሪ ብቸኛውና ያለ ፖለቲካ ፓርቲ ውክልና የመጀመሪያው የአሜሪካ ፕሬዝዳንት ሆነው የተመረጡት ጆርጅ ዋሽንግተን ራሳቸው በስንብት ንግግራቸው ላይ ስለዚህ ጉዳይ አስጠንቅቀው ነበር። ነገር ግን ዋሽንግተን ስልጣን ከመልቀቃቸው በፊት ነበር የመጀመሪያው የፖለቲካ ፓርቲ መሆን የቻሉት ሁለት አንጃዎች አስተዳደራቸው ውስጥ የተመሰረቱት። ከዚያን ጊዜ ጀምሮ ፓርቲዎች እየተመሰረቱ ተከፋፍለዋል፣ ፈርሰዋል፣ በአዲስ ተተክተዋል። ለዚህ ዋና ምክንያት
ከዚሁ የምርጫ ዘገባ ሳንወጣ በአሜሪካ የሁለት አውራ ፓርቲዎችን አመጣጥ የሚገልጸውን ዘገባ እንከታተላለን።
ቡድኖች ተቃዋሚዎቻቸውን የማሸነፍ እድል እንዲኖራቸው ወደ አንድ ፓርቲ እንዲሰባሰቡ ያበረታታል። ተቃዋሚዎችም ተመሳሳይ ነገር ያደርጋሉ። በአንጻሩ የመድረክ እያንዳንዱ ፓርቲ ባገኘው ድምጽ ተመጣጣኝ የፓርላማ መቀመጫ እንዲያገኝ የሚያስችል የውክልና እድል ይሰጣሉ። ሌሎች ስርዓቶች ደግሞ በርካታ ዙር ምርጫዎችን በማካሄድ ወይም እጩዎችን እንደመርጣቸው በቅደም ተከተል እንዲመርጡ በመፍቀድ መራጮች አስፈላጊ ሆኖ ከተገኘ ድምጻቸውን ወደ ሌላ እጩ ማዛወር የሚችሉበትና ፍላጎታቸውን
ቀጣዩ መግለጫ ደግሞ በአሜሪካ የሁለት አውራ ፓርቲዎችን ታሪካዊ አመጣጥ ያስቃኛል።
እንደ አውሮፓውያን አቆጣጠር በ2024 የሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በህዝብ ዘንድ ብዙም ተቀባይነት በሌላቸው ሁለት እጩዎች መካከል የሚደረግ ፍልሚያ ሆኗል። ከዚህ በፊት ባልታየ ሁኔታ 63% የሚሆኑ አሜሪካውያን መራጮች ሁለቱ ትልልቅ የፖለቲካ ፓርቲዎች ማለትም ዲሞክራትና ሪፐብሊካን ባቀረቡት ምርጫ ደስተኛ አይደሉም። ሆኖም እንደ አውሮፓውያን አቆጣጠር ከ1856 ጀምሮ እንደነበሩት ፕሬዝዳንቶች ሁሉ ቀጣዩ ፕሬዝዳንትም ካንዱ ፓርቲ እንደሚመረጥ የተረጋገጠ ነው። አሜሪካ ውስጥ የሁለት ፓርቲዎች የበላይነት መኖር እንግዳ ሊመስል ይችላል። በርግጥ የዩናይትድ ስቴትስ ህገ መንግስት ስለ ፖለቲካ ፓርቲዎች ምንም የሚናገረው ነገር ካለመኖሩ በተጨማሪ ብቸኛውና ያለ ፖለቲካ ፓርቲ ውክልና የመጀመሪያው የአሜሪካ ፕሬዝዳንት ሆነው የተመረጡት ጆርጅ ዋሽንግተን ራሳቸው በስንብት ንግግራቸው ላይ ስለዚህ ጉዳይ አስጠንቅቀው ነበር። ነገር ግን ዋሽንግተን ስልጣን ከመልቀቃቸው በፊት ነበር የመጀመሪያው የፖለቲካ ፓርቲ መሆን የቻሉት ሁለት አንጃዎች አስተዳደራቸው ውስጥ የተመሰረቱት። ከዚያን ጊዜ ጀምሮ ፓርቲዎች እየተመሰረቱ ተከፋፍለዋል፣ ፈርሰዋል፣ በአዲስ ተተክተዋል። ለዚህ ዋና ምክንያቱ የዩናይትድ ስቴትስ የምርጫ ስርዓት በዋናነት አብላጫ ድምጽ ባገኙ አሸናፊዎች ላይ የተመሰረተ በመሆኑ ነው። በዚህ ስርዓት መራጮች አንድ ድምጽ ብቻ መስጠት የሚችሉ ሲሆን ብዙ ድምጽ ያገኘ አንድ እጩ ምርጫውን ያሸንፋል። ይህ ስርዓት ሂደቱን በቀላሉ ለመረዳት የሚያስችል ቢሆንም የተለያየ ፍላጎት ያላቸው ቡድኖች ተቃዋሚዎቻቸውን የማሸነፍ እድል እንዲኖራቸው ወደ አንድ ፓርቲ እንዲሰባሰቡ ያበረታታል። ተቃዋሚዎችም ተመሳሳይ ነገር ያደርጋሉ። በአንጻሩ የመድብለ ፓርቲ የምርጫ ስርዓት የሚከተሉ ሀገራት እያንዳንዱ ፓርቲ ባገኘው ድምጽ ልክ ተመጣጣኝ የፓርላማ መቀመጫ እንዲያገኝ የሚያስችል የውክልና እድል ይፈጣሉ። ሌሎች ስርዓቶች ደግሞ በርካታ ዙር ምርጫዎችን በማካሄድ ወይም እጩዎችን እንደ ምርጫቸው በቅደም ተከተል እንዲመርጡ በመፍቀድ መራጮች አስፈላጊ ሆኖ ከተገኘ ድምጻቸውን ወደ ሌላ እጩ ማዛወር የሚችሉበትና ፍላጎታቸውን በተሻለ ሁኔታ የሚገልጹበት አሰራር ይከተላሉ። ይሁን እንጂ መድብለ ፓርቲ ምርጫም ቢሆን አብዛኛውን ጊዜ የሊበራል ወይም ግራ ዘመምና ወጋጥባቂ ወይም የቀኝ ዘመም ጥምረትን ያስከትላል። በአንዳንድ ሁኔታዎች የሁለት ፓርቲ ስርዓት የተለያዩ አቋሞች የሚንጸባረቁበትን ተፈጥሯዊ የፖለቲካ ሂደት ያንጸባርቃል። እስካሁን ዩናይትድ ስቴትስ ውስጥ የሶስተኛ ወገን እጩ ፕሬዝዳንት ሆኖ አያውቅም። እንዲያውም አብዛኛውን ጊዜ የሶስተኛ ፓርቲ እጩዎች በርዕዮተ ዓለም ለሚቀርቧቸው ዋናዎቹ ፓርቲዎች ይሰጡ የነበሩ የመራጮችን ድምጽ አቅጣጫ በማስቀየር ይከሷቸዋል። አሁንም መራጮች በቀረቡላቸው አማራጮች ደስተኛ ባልሆኑበት ሁኔታ እንደ አውሮፓውያን አቆጣጠር በ2024 በሚካሄደው ምርጫ የምርጫ ማሻሻያ እንዲደረግና እንደ ኮርኔል ዌስት እና ሮበርት ኬኔዲ ጁኒየር ያሉ የሶስተኛ ፓርቲ እጩዎች ድጋፍ የሚያገኙበት መንገድ እንዲፈጠር የሚቀርቡ ጥሪዎች በአዲስ መልክ መሰማት ጀምረዋል። የ2024ቱ ምርጫ ውጤት በጣም ተቀራራቢ ሊሆን እንደሚችል በመገመቱ ሶስተኛ ፓርቲዎች በዘንድሮ ምርጫ ተጽዕኖ ሊኖራቸው ይችላል፣ ምንም እንኳን መራጮቻቸው በጠበቁት መንገድ ላይሆን ቢችልም። በአሌክስ ገንድለር ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በአሜሪካ ሁለት አውራ ፓርቲዎች እንዴት ሊፈጠሩ እንደቻሉ ታሪካዊ አመጣጣቸውን ነበር የቃኘ ነው። የአሜሪካ ምርጫን የተመለከቱ ዘገባዎችን ለዛሬ ምሽት አጠናቀናል። በቀጣዩ ዘገባ ወደ ኢትዮጵያ እንመለሳለን። በደቡብ ኢትዮጵያ ክልል የመምህራን ደመወዝ በመቋረጡ የትምህርት ስራ መታገዱ ተገለጸ። በደቡብ ኢትዮጵያ ክልል የተለያዩ ዞኖች የመምህራን ደመወዝ በመቋረጡ የተነሳ እስካሁን በአንዳንድ ትምህርት ቤቶች ትምህርት አለመጀመሩን ቪኦኤ ያነጋገራቸው ወላጆች አስታውቀዋል። ከግልና አንዳንድ የመንግስት ትምህርት ቤቶች ውጪ አብዛኞቹ እንዳልተከፈቱ ቢከፈቱም ከሁለት በላይ መምህራን ስለማይገቡ ትምህርት አለመጀመሩን ገልጸው ወላጆች ስጋታቸውን አጋርተዋል። የክልሉ መምህራን ማህበር በወላይታ ዞን፣ በጋሞ ዞን፣ በኮንሶ ዞን እና በጎፋ ዞኖች የሚገኙ 28 ወረዳዎች የሚገኙ በሺህ የሚቆጠሩ መምህራን ደሞዝ በወቅቱ እንደማይከፈል አስታውቀዋል። ዮናታን ዘብዲዮስ ዝርዝሩን ይዘዋል።
በደቡብ ኢትዮጵያ ክልል የተለያዩ ዞኖች የሚገኙና ለአሜሪካ ድምፅ አስተያየት የሰጡ መምህራን የደሞዝ ጥያቄያቸው ከ2016 ዓ ም ጀምሮ እስከ 2017 ዓ ም የተሸጋገረ መሆኑን ተናግሯል። እንደ የዞኑ ከአንድ ወር እስከ ሶስት ወር ደሞዛቸው ስላልተከፈለ ወደ ስራ ገበታቸው መመለስ እንዳልቻሉም ተናግሯል። ከእነዚህ ውስጥ አንዱ የሆኑትና በደህንነት ስጋት ምክንያት ስማቸውና የሚያስተምሩበት ትምህርት ቤት እንዲነገር ያልፈለጉም አንድ የአካባቢ ሳይንስ መምህር ችግሩ ከአቅማቸው በላይ መሆኑን ተናግሯል።
ተጎተናል። እኛ አሁን ለምሳሌ በልተን ለማደር፣ ዳቦ በልተን ለማደር፣ ቆሎ ለመብላት ብለን ወደ ሌላ ስራ ነው የገባል።
ችግሩ በጣም ከፍቶበታል ከተባሉት ዞኖች ውስጥ ወላይታ ዞን አንዱ ሲሆን ከ23 ወረዳዎችና ከተማ አስተዳደሮች ውስጥ በ17 ወረዳዎች የሚገኙ መምህራን ደሞዛቸው እንዳልተከፈላቸው ተናግሯል። ለዚህም ኃላፊነት ያለበት የአካባቢ ባለስልጣናት ናቸው ብሏል።
ተማሪ እየወደቀ ያለው እኮ በእነሱ ምክንያት ነው እንጂ አስተማሪ የራሱ ደሞዝ ቢከፈል ማቴሪያሎቹ ሙሉ ቢሆን ተማሪን ያስተምራል። ተማሪም ተምሮ ጥሩ ውጤት ሊያመጣ ይችላል።
የሁለት ልጆች እናት መሆናቸውን የነገሩን ወይዘሮ ስምረት በለጠ የተባሉ ወላጅ ደግሞ ዳሞት ኦይዳ ወረዳ ውስጥ አንድም ትምህርት ቤት ስራ ለመጀመሩን ተናግሯል።
ስራ ለማቆም አድማ ተደረገ። ያው የቆየ ችግር ነው። እስካሁን ያው ችግር አልተፈታም። በዛ ያው ያደረ ተማሪዎች ያው ትምህርት ቤት አልሄዱም። ያው ዝም ብሎ ደርሶ መርስ ደርሶ የተማሪ ዝም ብሎ ከጀመረ እስቲ አይተን ምናምን ብሎ ያው ደርሶ መርስ ደርሶ ይመጣል። ግን ያው ትምህርት እንዳልተጀመረ ነው።
መምህራን ይህንን የደሞዝ ጥያቄ በማቅረባቸው ለተለያዩ ዛቻ ማስፈራሪያና እስራት ተዳርጓል ያሉት ደግሞ የወላይታ ዞን መምህራን ማህበር ኃላፊ የሆኑት ወይዘሮ ባይስ ዘውዴ ናቸው።
ምክንያቱም ምንም ይሁን ምን ባልታወቀ ሁኔታ ደግሞ የተወሰኑ መምህራን ወደ 3 መምህራን ከቤታቸው ተይዘው ታስረው እስር ላይ እየተንገላቱ ያሉበት ሁኔታም አለ።
የደቡብ ኢትዮጵያ ክልል የመምህራን ማህበር ፕሬዝዳንት አቶ አማኑኤል ጳውሎስ በወላይታ ዞን፣ በጋሞ ዞን፣ በኮንሶ ዞን እንዲሁም በጎፋ ዞኖች የሚገኙ 28 ወረዳዎች ውስጥ ያሉ በሺዎች የሚቆጠሩ መምህራን ደሞዝ በወቅቱ እንደማይከፈላቸው ለአሜሪካ ድምጽ አስታውቀዋል።
ያው ደሞዝ በአግባቡ እየተከፈለ አይደለም። ሌላው ባለመክፈላቸው መምህራን ዘንድ ቅሬታዎች አሉ።
በወላይታ ዞን 17 ወረዳዎች፣ በጎፋ 5 ወረዳዎች፣ በጋሞ ዞን 4 ወረዳዎች እንዲሁም በኮንሶ ዞን 2 ወረዳዎች ደሞዛቸው እንደማይከፈላቸውና በእያንዳንዶቹ ወረዳዎች ከ500 እስከ 1000 መምህራን እንደሚገኙ ገልጿል። ከሁለት እስከ 3 ወራት ለሚደርስ ጊዜም ደሞዛቸው እንዳልተከፈላቸውና ለከፍተኛ ችግር መጋለጣቸውንም ገልጿል።
መምህሩ በጣም ችግር ላይ ነው ያለው። እውነት ለመናገር በጣም ከፍተኛ ችግር ላይ ነው ያለው። አንደኛ አሁን ይከብዳል እንዴ ነው ለማለት ሊስትሮ የሚጠርግ መምህር አለ ብል፣ የቀን ስራ የሚሰራ መምህር አለ ብል፣ በጣም በዚህ ዘመን መምህር የሁሉም ሙያዎች ሁሉ አባት ነው። የተፈጠረ መምህር ፊደል አስቆጥሮ ነው ሁላችንንም ማለት ነው። ዶክተሩንም፣ ፕሮፌሰሩንም፣ ሳይንቲስቱንም ሁሉም ሀሁ ያስተማረው መምህር ነው። ይሄ መምህር ሊከበር ይገባል። በዚህ ኑሮ ውድነት ደግሞ የሚከፈለው ደሞዝም ጥቂት ነው። ያችንም ደግሞ በአግባቡ አያስድም። ከዚህ የተነሳ ልጆችን ቤቱን መምራት ያልቻለበት ሁኔታ ነው ያለው።
ክልሉ ከአንድ ዓመት በፊት በ2015 ዓ.ም በወርሃ ነሐሴ እንደ አዲስ ክልል መዋቅርን ተከትሎም የሰራተኞችን ደሞዝ በወቅቱ ያለመክፈል ችግር ሲነሳ ቆይቷል። የአካባቢ ባለሥልጣናት በወቅቱ በሰጧቸው ምላሾች የቀድሞው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል በአራት የክልል መስተዳድሮች ተካፍለው በመደራጀታቸው የተፈጠረ የበጀት እጥረት ሲንከባለል ከቆየው ከአፈር ማዳበሪያ ዕዳም ምላሽ የተነሳ መሆኑን ገልጾ ነበር። ይሁንና ችግሩ ከፍቷል የተባለበት የወላይታ ዞን ትምህርት መምሪያ ኃላፊም አቶ ጎበዜ ጎዳና ግን የመምህራኑ ጥያቄ ተገቢ መሆኑን ገልጿል። የችግሩ መንስኤ የአፈር ማዳበሪያ ዕዳና በበጀት እጥረት ምክንያት በተለይም የሐምሌ ወር ደሞዝ ሙሉ በሙሉ እንዳልተከፈለ አረጋግጧል። ያልተከፈቱ ትምህርት ቤቶች ስለመኖራቸው ለዞኑ መንግስት በሪፖርት መልክ የቀረበ መረጃ የለም ሲሉም ተከላክሏል።
ጥያቄያቸው ተገቢ ነው። ደሞዝ ጥያቄ ነው። ደሞዝ ጥያቄ መጠየቅ ደግሞ ተገቢ ጥያቄ ነው። እሱ ጥያቄ ኦልሬዲ አለመመለሳችን ስህተቱ እኛ ነው። ስለዚህ ከነሱ ጋርም ከመምህራንም ጋር ሁሉም ትምህርት ቤቶች ላይ ውይይቶች ተደርገው ያሉ ችግሮች ላይ ተጓብተው ኦልሬዲ የተፈጠረው ደሞዝ የሐምሌ ወር ደሞዝ በጊዜ አለመከፈሉ ኦልሬዲ እሱ ስህተት ነው። እሱን እንደምንም አድርገን አሁን ኦልሬዲ ወረዳዎች ከፍሎ እየጨረሱ ነው ያሉት እና ወደ መማር ማስተማር ስራ መምህራንም ገብተው ያሉ ጥያቄዎችንም ሰላማዊ በሆነ ወቅት ጠይቀው መልስ ማግኘት መቻል አለባቸው እና
ይህንን በተመለከተም ከክልሉ ፋይናንስ ቢሮ ኃላፊ ከአቶ ተፈሪ አባቴም ምላሽ ለማግኘት ያደረግነው ጥረት አልተሳካም። የደወልንበትን ጉዳይ ካስረዳናቸው በኋላም በጉዞ ላይ መሆናቸውን ገልጸው ስልካቸውን ዘግቷል። ሰሞኑን 32ኛውን ጉባኤም ያካሄደው የኢትዮጵያ መምህራን ማህበር በደቡብ ኢትዮጵያ ክልሎችም የመምህራን ደሞዝ በወቅቱ እንደማይከፈላቸው አስታውቋል። በተለይ በደቡብ ኢትዮጵያ ክልል ችግሩ የከፋ መሆኑና ደሞዛቸው እስከ 3 ወር ድረስ ስለማይከፈላቸው ለከፍተኛ እንግልትና ችግር መጋለጣቸውን ገልጿል። የማህበሩ ፕሬዝዳንት ዶክተር ዮሐንስ በንቲም የመምህራን ቅጥር ደሞዝና እነሱን የተመለከቱ ሌሎች ጉዳዮች የሚመለከተው የክልሉ መንግስት ነው ብለዋል። ማህበሩም ተደጋጋሚ ውትወታና ጥያቄ የሚያቀርበው ለክልሎቹ መንግስታት ነው ብለዋል። ችግሩንም መፍታት ያለባቸው የክልሉ መንግስታት ናቸው ነው ያሉትም።
ክልል ያው የመምህራን ቅጥር ስንብት ወታ ደረጃ እድገት እነዚህ የመሳሰሉት በመንግስቱ ለክልል መንግስታት ነው የተሰጠው። ስለዚህ ክልል መንግስታት ናቸው ደሞዝ የሚከፍሉት። በየክልሎቻቸው ጉባኤ ምንድነው የሪጅናል ጋቨርንመንት አለ ያለ ፓርላመንት ምናምን በተለያየ ክልል አጠራሩ በተለያየ ሊሆን ይችላል። ዞሮ ዞሮ ግን የክልል ፓርላማ አላቸው። ስለዚህ እነሱ ነው በጀት የሚያጸድቁ። ፌደራል መንግስት ደግሞ በድጎማ መልክ በተለያየ ርዕስ የሚሰጣቸው አለ። ነገር ግን ለውጭ ርዕስ በዚህ ለዚህ 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 ብለው እንትን የሚመድቡት ደግሞ እነሱ ናቸው። በእነሱ ስር አስፈጻሚ አካላት አሉ። አስፈጻሚ አካላት ቢሮ፣ ለምሳሌ ትምህርት፣ የተለያዩ የቢሮዎች ይኖራሉ። እንግዲህ ግብርና በለው ምናምን አጠራሩ ይለያያል። በየልግ እነሱ የበጀት አዘጋጅተው ለክልል ካቢኔው አቀርባሉ። ካቢኔው እንግዲህ ለክልሉ ፓርላማ አቅርቦ እያጸደቀ የምተገብረው ነው። እና በአጠቃላይ ክልሎች ናቸው ለዚህ ኃላፊነት ያላቸው። የምንጠይቀውም ክልሉን ነው ማለት ነው።
ምላሽ ካላገኛችሁ አልፋችሁ መሄድ የለባችሁም ወይ ተብሎም የተጠየቁት ዶክተር ዮሐንስ ጉዳዩን ለትምህርት ሚኒስቴር አሳውቀናልም ብሏል።
ይህ ሁሉንም አካላት ድምፅ እናሰማለን። ብራን ካልተከፈላቸው ማስተማር አይችሉም። ማስተማር ካልቻሉ ትውልድ ነው የሚጎዳው። ትውልድ ከተጎዳ አገር ነው የሚጎዳው። ስለዚህ ሁሉንም አካላት እናሳስባለን። ትምህርት ሚኒስቴር እናሳውቃለን።
የትምህርት ሚኒስቴር የህዝብ ግንኙነት ቡድን መሪም አቶ አግማሴ ታረቀኝ ክልሎችን እንጂ ትምህርት ሚኒስቴርን ጉዳዩ አይመለከትም ብሏል።
ሞዝ እኮ ክልሉ ነው የሚከፍለው። ክልሉ የራሱን በጀት ነው የሚከፍለው እና ከኛ ጋር አይገናኝም የክልሎቹ።
እንዲሁ ትምህርት መቋረጡ ሳይሆን አንዳንድ ቦታ ትምህርት ቆሟል።
ያው ክልሎቹ ናቸው እነዚህ ምራን የሚያደርጉት። እኛ ጋር ያሉት ዩኒቨርሲቲዎቹ ናቸው። ያው ክልል ትምህርት ቤቶች እኮ የክልሎቹ ናቸው።
ቪኦኤ ለክልሉ ትምህርት ቢሮ ኃላፊ ለዶክተር አባዮ ታደሰም በተደጋጋሚ ስልክ ቢደውላቸውም ስልካቸውን ስለማያነሱም የተላከላቸውም አጭር የጽሑፍ መልእክት መልስ ለማይሰጡ አስተያየታቸውን ለማካተት አልቻልንም። ይሁንና ችግሩ ከፍቷል የተባለበት የወላይታ ዞን ትምህርት መምሪያ ኃላፊ አቶ ጎበዘ ጎዳና ግን የመምህራኑ ጥያቄ ተገቢ መሆኑን ገልጿል። የዞኑ መንግስት የፈጠረው ችግር መሆኑን ያመኑት የወላይታ ዞን ትምህርት መምሪያ ኃላፊ አቶ ጎበዘም ስራ ያልገቡ መምህራን ካሉ ጥያቄያቸውን ማቅረብ ያለባቸው ስራቸውን እየሰሩ ነው ያሉ ሲሆን መምህራኑ ግን በዚህ አይስማሙም።
ይጋ ሰው ህዝቡ እየሞተ እያለ ደሞዝ የአምሌ ወር ሳንወስድ እስካሁን እያለን ደሞዝ ከፍለናል እያሉ ነው። ትምህርት ተጀምሯል እያሉ የእነሱ ሁሉም ውሸት መረጃ አይደለም። መቼ እውነቱን ነው ተናግሮ ያውቃሉ?
የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ዓመት በወርሃ ነሐሴ 2016 ዓ.ም ባወጣው ሪፖርት ክልሉም በአዲስ መልክ መደራጀቱና አዳዲስ የወረዳ መዋቅሮች መፈቀዳቸውን አስታውቋል። በወላይታ ዞን ብቻ 16 የነበረው የወረዳዎቹ ቁጥር ወደ 23 ማደጉና የዞኑ የመንግስት ሰራተኞችም ቁጥር ከ23 ሺህ ወደ 61 ሺህ ማሻቀቡን አስታውቆ ነበር። ለአሜሪካ ድምጽ ሬዲዮም ዮናታን ዘብዲዮስ ሐዋሳም።
ዩናይትድ ስቴትስ ጥቅምት 26 2017 ዓ.ም ምረት በአውሮፓውያኑ ህዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪካዊ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው።
በዚህ ምርጫ የቀድሞ ፕሬዝዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል። አለም ደግሞ ካማላ ሃሪስ የአሜሪካ የመጀመሪያዋ ሴት ፕሬዝዳንት ሆነው ይመረጡም ይሆናል።
ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምጽ የአማርኛ፣ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ።
እጅግ በጉጉት ስለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ፣ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያድርጉ።
የቪኦኤን አማርኛ፣ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማህበራዊ መገናኛ ገጾቻችን ለመከታተል ይችላሉ። ቪኦኤ
ክብራትና ክብራን የምሽቱ ስርጭታችን በዚህ ተጠናቋል። ስርጭቱን ከስቱዲዮ ያቀናበረልን ንጉሱ ታምሬ፣ የምሽቱ ዋና አዘጋጅ ሲሆን ግርማ፣ ሳስተናግዳችሁ ያመሸሁት እንግዲህ ወልድነኝ። መልካም ምሽት።